Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለት ሐሙስ ጥቅምት 5 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ጥንቅሮች መሃል በትግራይ ከተሞች የአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ከሚገኙ በጎ ፈቃደኛ ወጣቶች መሃል አንዱ የሆነውን ንጉስ ኪዳኑን የሰማችሁት። የወጣቶቹን ተሳትፎ በሚመለከት ዘርዘር ያለ ዘገባ ይኖረናል።
ኮንስትራክሽን ሰራተኞች ኢትዮጵያን ቤት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት።
አሁን ደግሞ የሰማችሁት ዓለም አብርሃ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት ነው። በምሽቱ እንግዳችን አርገን ጋብዘነዋል። አብራችሁን ከቆያችሁ ደግሞ ሌሎች አጠራሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን ማዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ ቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለም። አሁን በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ያለሙ የጤና ድርጅት እንዳለው ወጣቶችና በደና የጤና ሁኔታ ላይ ያሉ ሰዎች የኮቪድ-19 ክትባትን ለማግኘት እስከ አውሮፓውያኑ 2022 ድረስ ሊጠብቁ እንደሚችሉ አስታውቋል። ያለሙ የጤና ድርጅት ዋና ሳይንቲስት ሱሚያ ስዋሚናታን ሲናገሩ የሀገሮች የጤና ጥበቃ ባለስልጣናት የኮቪድ ክትባት ተደራሽነትን ሲያቅዱ ቅድሚያውን ለጤና ሰራተኞችና የሕግ አስከባሪዎች እንዲሁም ለርዳታ ፈጥኖ ደራሽ ሰራተኞች ከዚያም በማስከተል ለአረጋውያን መስጠታቸው አይቀርም ብለዋል። በአሁኑ ጊዜ በተለያየ የሙከራ ደረጃ ላይ ያሉ ከ170 በላይ ክትባቶች አሉ። 10ሩ የመጨረሻው በስፋት በብዙ ሰዎች ላይ የሚደረገው ሙከራ ደረጃ ላይ ናቸው። አንድ ሁነኛ ክትባት በመጪው የአውሮፓ 2021 ዓመተ ምህረት ይገኛል የሚል ተስፋ እንዳላቸው የድርጅቱ ሳይንቲስት ገልጸዋል። ቢሆንም ውስን ቁጥር ያለው አቅርቦት እንደሚሆንም አክለዋል። በተያያዘ ዜና ጀርመን በትናንትናው ዕለት በአንድ ቀን የተመዘገበ ትልቁ ቁጥር የሆነውን 6638 አዲስ የኮሮና ቫይረስ ተያዦች መዝግባለች። ይህን ተከትለው ቻንስለር አንግላ ሜርክል በመላ ሀገሪቱ አዳዲስ እንቅስቃሴ ገደቦችን አውጀዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮንም በፓሪስና በሌሎች 7 ከተሞች የሌሊት የሰዓት እላፊ ደንግገዋል። በዩናይትድ ስቴትስም የቫይረሱ ተያዦች ቁጥር ማሻቀቡን ቀጥሏል። ከቅርብ ሳምንታት ወዲህ በቀን በአማካይ 50,000 አዲስ የቫይረሱ ተያዦች የተመዘገቡ ነው። ፕሬዚደንት ዶናልድ ትራምፕና ባለቤታቸው ቀዳማዊ እመቤት ሚላኒያ ትራምፕ ከሁለት ሳምንታት በፊት ቫይረሱ ይዟቸው የነበረ ሲሆን ልጃቸው ባረን ትራምፕም ይዞት እንደነበረ ይፋ ሆኗል። ከአፍሪካ በከፍታው ወደር በሌለው በክሊማንጃሮ ተራራ ላይ የተነሳውን ቃጠሎን ማጥፋት የታንዛኒያ የእሳት አደጋ ሰራተኞች መረባረባቸውን ቀጥለዋል። የታንዛኒያ የቱሪዝምና የተፈጥሮ ሀብት ሚኒስትሩ እንዳሉት እሳቱ አዋፍና ሌሎች እንስሳት የሚኖሩበትን የተጠበቀ የተፈጥሮ አካባቢ ሊያወድመው ስጋት ፈጥሯል። የእሳት አደጋ ሰራተኞች በተከታታይ ለአምስት ቀናት የያዙትን ጥረት ቃጠለው ያለበት ስፍራ የአየሩ ሁኔታ ደረቅ መሆኑና ኃይለኛ ነፋስ አዳጋች አድርጎባቸዋል። በቃጠለው በሰው ላይ የደረሰ ጉዳት አልተመዘገበም።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱን አብይ ርዕስ የምንሰማበት ሰዓት ነው። በኢትዮጵያ የተለያዩ ስፍራዎች የአንበጣ መንጋ መከሰቱን ተከትሎ በርከት ያለ ሕዝብ በሚችለው አቅም መንጋውን ለመከላከል ጥረት እያደረገ ይገኛል። ወጣቶችም የዚህ ርብርብ ተሳታፊዎች ናቸው። ለአብነት ከተለያዩ የትግራይ ከተሞች ወጣቶች በብዛት በአንበጣ መንጋ ወደ ተከሰተባቸው አካባቢዎች እየዘመቱ የአርሶ አደር ማሳ ጥቃት እንዳይደርስበት እየተከላከሉ ይገኛሉ። እነዚህን አንበጣ መንጋ ባለባቸው አካባቢዎች በማደርና በመዋል አርሶ አደር ያገዙ የሚገኙትን በጎ ፈቃደኛ ወጣቶች የመቀለ ዘጋቢያችን ሙልጌታ ጽባ አነጋግሯቸዋል። ቀጥሎ ይቀርባል።
በትግራይ ደቡባዊ ዞን የተከሰተው ያንበጣ መንጋ ለመከላከል ከሁለት ሳምንት በፊት ነበር የዘመተው። ንጉስ ኪዳኑ ይባላል። ብዙዎች ደግሞ ቺንጊ በሚል የቅጽል ስሙ ያውቁታል። አርሶ አደር የደከመበት አዝርዕቱ እንዳይባክን ሌትና ቀን እያገዝን እንገኛለን ብሏል።
የረተባችን ችግር ሁሉ ሲከሰት እንደዚህ በመጀመሪያንም ሰለፈው እንደዚህና ሁሉም ያው ችግሮችን በመጣ ቁጥር በብቻችን ላይ ከመድረስ በፊት አደጋ ከማድረስ በፊት እኛ እንላለን ማለት ነው። እና ይህ ደግሞ ያው የትግራይ ጉዳይ ስለሆነ የህዝባችን ጉዳይ ስለሆነ በጣም ችግሩ ደግሞ በጣም አፋጣኝ እንትልላ ስለሚፈልግ ቶሎ ነው የወጣ ነው። ስቲል እዛ በረሃን ያለው ነው እና ወደ መሆን አካባቢ ያለ ነው። ከአንበጣ መንጋ በፊት እነዚህም የኮሮና እጅ በማስታጠር ምናምን አብረን ሰርተናል። የአደጋዎች በሌሎች ደግሞ እንታወቃል። እንደዚህ ደም ለህዝባችን ደም በመስጠት እነዚህ አትክልቶችን በመትከል እና የህብረተሰብ ትሎችን በመስራት እንታወቃል እና ከዚያ የቀጠለ ነው። ይህ ደግሞ
በቀን አንበጣ በማባረርና የደረሱ ሰብሎች አጭዶ በመሰብሰብ በሌሊት ደግሞ አንበጣ ባረፈበት ቦታ ላይ የኬሚካል ርጭት እያካሄድን እንገኛለን ብሏል።
ቀን ቀንና ያው አንበጣ በማባረር ነው። እንደዚህ ማታ እንደዘሩ እንዳይገባ እያባረርን ነው በርጭት በሌሊት እቃዎች ማለት ነው። ማታ ላይ ደግሞ አንበጣውን የሚያዝበትን ቦታ ከታወቀ ተከታትለ ዝግን አንበጣ የሚያድርበት ቦታ ኬሚካል እንረጫለን ማለት ነው። ለዚህ ሙሉ ኬሚካል ስንረጭ ነው የምናደረው እና አንበጣውን እንዳይፋጣና ፊኑን ጀራንት እንዳያገድ እናደርጋለን ማለት ነው። ቀንቀን ላይ ደግሞ ገበሬውን አግዘው እንደዚህ ቶሎ የደረሱ ማታዎች እንደዚህ በማጠጭ በመሰብሰብ እንትን እናደርጋለን።
ድጋፍ ለሚያደርጉ ወጣቶች ከሚያስተባብሩ አንዱ ተክሊት ኃይላይ በበኩልም የአንበጣ መንጋው ብዛት ያለው በመሆኑም በአካባቢው በማደር ከአርሶ አደሩ ጎን ሆነን ነው እያገዘን የምንገኘው በማለት ገልጿል።
የህዝብ ትብብሩ በዛብን ካልሆነ አንሰን ልን አንችልም። ኦልሞስት ከምንፈልገው በላይ እየመጣ ነው። ለዛም ትንሽ የኮኦርዲኔሽን ችግር ነበረን። የማስተባበር ወደ ቤዝ በኩል ወደት መሄድም እንዳለበት አልተስተካከልንም ነበር። አሁን ግን ተስተካክሏል። ከሞራ ጫፍ ጀምሮ ነው እየመጣ ያለው። ስለዚህ ከምንፈልገው በላይ ነው። ስለዚህ የወጣቶቻችን ጉልበት አሰባስበን የቀን ፕሮግራም ቀንን የሚያስተባብሩ ወጣቶች እናዘጋጃለን። ዋናው ታርጌታችን ግን ያሉን እቃዎች እስከ 50 ሜትር መርጨት የሚችሉ እያዘጋጀን ነው። እነዚህን ይዘን 2 ሰዓት ማታ ጀምረን እስከ ጧት 2 ሰዓት የመድኃኒት ርጭቱን ለማድረግ በራሳችን አቅም ማድረግ አለብን ብለናል። ዝግነን ማንኛውም ነገር ከመጣ ደግሞ ያው ደስ ይለናል። ግን እሱን አስበን አንሰራ።
ሀፍቶም ማሞ የተባለ ሌላ ወጣት በበኩሉም ከአራት ቀናት በፊት ነው ከሚኖርበት መቀለ ከተማ አንበጣ ወዳለበት የክልሉ ደቡባዊ ዞን የተጓዘው። አርሶ አደሩ እያገዝን ያለነው ለራሳችን ስንል ነው ብሏል። አርሶ አደር ከተቸገረ የከተማው ነዋሪም ይቸገራል ሲል ተናግሯል።
ገበሬው እየተጠቃና ከተማ ቁጭ ካለ ትርጉም የለውም። አሁን አራተኛ ቀናት ነው ትንሽም ቆያለን ብለን አስበናል። አንበጣ ውስጥ ከሚወጣ ቀንና ሌሊት ነው። ሌሊት 8:30 ተነስተን ርጭት እናካሄዳለን ከ2:30 ምናምን አካባቢ። ከዛ ደግሞ ትንሽ አረፍ ብለን 5:30 ሲሆን አንበጣ ለማባረር ከማሳ ውስጥ የገባውን አንበሳ ለማባረር በበሬ ጋር
ለህዝብ በነጻ አገልግሎት መስጠት የህልና እረፍት ይሰጣል ያለው ሀፍቶም ብዙ ወጣቶች በዚህ ያንበጣ የመከላከል ስራ መሳተፍ ይፈልጋሉ። መንግስት ይሁን አቅም ያላቸው ተቋማት ቢተባበሩ መልካም ነው በማለት ገልጿል።
ምርት የአመቱን ያፈራውን ምርት ካላገኘ የከተማው ወጣቶችም ትርጉም የለውም። ተመጋጋቢ እስከሆነ ድረስ የግድ በሚመች መጣ ሁሉም ተረባርቦ ቢመጣ በአንድ ብናወጣው በቀላሉ እንትን ይሆናል እና ወጣቱን እንዳለ አንድ ነገር በጣም ማመስገን የሚፈልገው እነዚህ ነገር ሬድ ነው። አብዛኛው ወጣት ስታየው በጣም ዝግጁ ነው። በጣም ደስ ብሎት ነው እየመጣ ያለ። ከሀሳቦችማ ትንሽ የመንግስት እርዳታ ቢጨመርበት የበለጠ ለመምጣት ጊዜ ሆነ ነት ህብረተሰብ ነው ያለው እና እሱን ነገር ቢተካከል ሁሌ መጥቶ አንበጣውን አባረን የተ የተሻለ ምርት ልናገኝበት የምንችል እድል ነው ያለን ብዬ አስባለሁ። ለዛውም እንደዘንድሮ ምርት አላየሁም። በጣም አምናመቀች ነበር በጣም እና ሁሉም ሰው አንድ የመጡ ተረባርበ አንበጣውን ለማባረር የግድ ለትግራይ አለን ምንላት በዚህ ሁኔታ ነው ብዬ ነው የማስበው። ተስፋ ቆርጠ በነበርበት ሰዓት አንተ ትኩስ ጉልበት ይዘህ ስትሄዳቸው ማታ ውስጥ ብቻቸው ቁሙ አንድ ሰው ሁለት ሰው ብቻ ሙሉ ማታ አንበጣ እያባረረ አንተ ስትመጣለት የሚያሳየው ከፊቱ እንኳን ታገኘዋለህ ሌላ ይቅርና እና ወጣቱን ደግሞ እኛ አሁን አስበዋለን ማታ 9:30 ማን ተነስተን ነው ወደ ማታቸው ሂደን ድርጅት የምናደርገው አንበጣ ጋረሰበት እና ከምንም ነገር በላይ እኛ እዛ መገኘታችን በጣም ትልቅ ስራ እየተከናወነ ነው። በዚህ ሁለት ቀን ትንሽ አንበጣ የመከዛ ቀስሜት እያሳየ ነው እና
በትግራይ ክልል የአንበጣ መንጋ በአራት ዞኖች የተዛመተ ሲሆን በዋናነት ግን በደቡባዊ ዞን በሚገኙ ወረዳዎች ነው ሰፊ ስፋት ያለው። የክልሉ የግብርናና ገጠር ልማት ቢሮ አብዛኞቹ ወጣቶች ሆነው ከ90,000 በላይ ህዝብ የአንበጣ መንጋ ወደ ተከሰተባቸው አካባቢዎች ለመከላከል ዘምተዋል በማለት አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። አሁን ደግሞ ወደ ኦሮሚያ ክልል እናምራ። የአምቦ ወለጋና ደምቢዶሎ ዩኒቨርሲቲዎች በ2013 የትምህርት ዘመን ተማሪዎችን ለማስተማር ዝግጅት አድርገናል እያሉ ነው። የዩኒቨርሲቲዎቹ ፕሬዝዳንቶች ዩኒቨርሲቲዎቻቸው የኮቪድ-19 ወረርሽኝን አስቀድሞ እየተከላከሉና የተማሪዎችን ደህንነት ያስጠበቁ ትምህርት ለመስጠት የሚያስችል ሙሉ ዝግጅት ማድረጋቸውን አስታውቀዋል። ባለፈው አመት በኮቪድ-19 ምክንያት ትምህርታቸውን አጠናቀው ያልተመረቁ ተማሪዎችን ተቀብሎ አስተምሮ በሁለት ወራት ውስጥ ለማስመረቅም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየጠበቁ መሆናቸውን ገልጸዋል። ዘጋቢያችን ናኮር መልካ ተጨማሪ አለው።
የአምቦ ወለጋና ደምቢዶሎ ዩኒቨርሲቲዎች በዚህ በ2013 የትምህርት ዘመን ባለፈው አመት በኮቪድ-19 ወረርሽኝ ምክንያት ትምህርታቸውን አቋርጠው ወደ ቤተሰቦቻቸው የተመለሱትንና አዳዲስ ተማሪዎችን ጭምር ተቀብለው ለማስተማር ዝግጅት አድርገናል ብለዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀና 4500 ገደማ ተማሪዎች ባለፈው አመት መመረቅ ያለባቸው በወረርሽኙ ምክንያት ትምህርታቸውን ማቋረጣቸውን ጠቅሰው እነሱንና ሌሎች ተማሪዎችንም ጭምር ለመቀበል ስላደረጉት ዝግጅት እንዲያብራርተዋል። በዚህ አመት ተማሪዎቻችንን ተቀብለን ትምህርት ለማስጀመር ያሰብን ነው። መጀመሪያ ትምህርታቸውን የምናስጨርሳቸው ወደ 4500 የሚሆኑ ተማሪዎችን በአጭር ጊዜ ውስጥ አስተምረን እናስመርቃለን። የሚማሩት ትምህርት ተዘጋጅቷል። ከዚህ ቀደም በድረገጽ በተደገፈ ሁኔታም ሲከታተሉ ነበር። በተወሰነ መልኩም አንብበዋል ብለን እናምናለን። ተማሪዎቹ ሲመጡ ደግሞ በአጭር ጊዜ ውስጥ ቅዳሜና እሁድ እንዲሁም ማታን ጨምሮ ተማሪዎቹ በመምህራን በድረገጽና ለተወሰነ ጊዜ ብቻ ደግሞ ገጽ ለገጽ እየተገናኙ ትምህርቱን ጨርሰው እንዲመረቁ እየተዘጋጀን ነው ብለዋል። የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ለታ ተስፋይም ዩኒቨርሲቲው ስላደረገው ዝግጅት ሲያብራሩ እንዲህ ብለዋል። ቢያንስ 811 ተማሪዎችን በመጀመሪያው ምዕራፍ ለመጥራት እየተዘጋጀን ነው። ለሁለት ወራት ብቻ ተምረው የሚመረቁ ይሆናል። ከመደበኛ የትምህርት ክፍለ ጊዜ ውጪ ቅዳሜና እሁድን ጨምሮ የተዘጋጀውን የትምህርት መርሃ ግብር ጨርሰው እንዲመረቁ የመምህራን የትምህርት መርሃ ግብርን ማሻሻልና የትምህርት ሰሌዳንም እንዲው አዘጋጅተናል። ተማሪዎቹ እንዳጠናቀቁም በሁለተኛና ሶስተኛ ምዕራፍ የሁለተኛና አንደኛ ዓመት እንዲሁም አዳዲስ ተማሪዎችን የምንቀበል ይሆናል ማለት ነው ብለዋል። የወለጋ ዩኒቨርሲቲ ፕሬዝዳንት ዶክተር አሰን ዩሱፍ በዚህ አመት በተለያዩ መርሃ ግብሮች ከ31,000 በላይ ተማሪዎችን ተቀብለው ለማስተማር ዝግጅት ማድረጋቸውን ገልጸው ከነዛ መካከል ግን 3500 የሚሆኑ የመጀመሪያ ዲግሪ ተመራቂዎች ቅድሚያ ያገኛሉ ብለዋል። በሁለት ወር ውስጥ አስተምረን ለማስመረቅ ዝግጅት ስናደርግ ግን የትምህርት ጥራት ጥያቄ ውስጥ አይገባም ሲሉ ገልጸዋል። ባለፈው አመት የቀረውን የሁለተኛ መንፈቅ አመት ትምህርት ከዚህ ቀደም እንደተለመደው በአራት ወራት ሳይሆን በሁለት ወራት ውስጥ ነው የምናስተምራቸው። አስፈላጊ የሆኑ የትምህርት አይነቶችን የትምህርት ጥራትን ጥያቄ ውስጥ በማያስገባ መልኩ እንዲማሩ ነው የሚጠበቀው። በድረገጽም እንዲሁ ዕውቀትን የሚያገኙበት ሁኔታ ይመቻቻል። በትምህርት በቤተ ሙከራ በሚያስፈልገው ሁሉ ተዘጋጅተናል ብለዋል። የወለጋ ደምቢዶሎና አምቦ ዩኒቨርሲቲ ፕሬዝዳንቶች የኮቪድ-19 ወረርሽንም አስቀድሞ ለመከላከል ተዘጋጅተናል ሲሉ ገልጸዋል። ከኮቪድ-19 ጋር ተያይዞ ወደኛ የሚመጡ ተማሪዎች ከበሽታው ነጻ መሆናቸውን የሚያረጋግጥ የምስክር ወረቀት ማቅረብ አለባቸው። እዚህ ከደረሱ በኋላም ለተማሪዎች የአፍና አፍንጫ መሸፈኛ ጭንብል እናቀርብላቸዋለን። መምህራን ደግሞ በተመጣጣኝ ዋጋ የሚያገኙበትን ሁኔታ እናመቻቻለን። የዓለም ጤና ድርጅት ያወጣውን ፕሮቶኮል ተግባራዊ ባደረገ መልኩ ተማሪዎቻችንን የምንቀበለው። ተማሪዎቻችን ርቀታቸውን እንዲጠብቁ ይደረጋል። ተማሪዎች ይበዛሉ ተብሎ በሚታሰቡባቸው ቦታዎች ሁሉ ላይ ጥንቃቄ እንዲደረግ ሰፊ ስራ ሰርተናል። ተማሪዎች የተለያዩ አገልግሎቶችን ለማግኘት በሚሄዱበት ቦታ ሁሉ የእጅ ንጽህናቸውን እንዲጠብቁና መታጠብ እንዲችሉ ከእጅ ንክኪ ነጻ የሆኑ ማስታጠቢያዎችን እያዘጋጀን ነው። በሚኖሩበት ክፍልም ከ2-3 እንዲሆኑ እያዘጋጀን ነው። በሚማሩበት ክፍልም ከ30 በላይ ተማሪዎች እንዳይሆኑ የማስተማሪያ ክፍሎች እየተዘጋጁ ነው ብለዋል። ፕሬዝዳንቶቹ ባለፈው አመት በዩኒቨርሲቲዎች ውስጥ አልፎ አልፎ ሲከሰቱ የነበሩ ያሏቸውን ያለመረጋጋት ችግሮች በዚህ አመትም እንቅፋት እንዳይሆኑ ቀድሞ ለመቅረፍ ከሃይማኖት አባቶችና አገር ሽማግሌዎች፣ አባገዳዎችና ከማህበረሰቡ ተወካዮች እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር መወያየታቸውን ገልጸዋል። የዘንድሮን የመማር ማስተማሩን ተግባር በሰላማዊ መንገድ በማካሄድ የተማሪዎችን ደህንነት ለማስጠበቅና የኮቪድ-19ን በተከላከለ መልኩ እንዲተገበር ተማሪዎቹ ወደ ግቢ ሲመለሱም ከነርሱም ጋር ውይይት እንደሚካሄድ ዩኒቨርሲቲዎቹ ገልጸዋል። ተማሪዎቹን ተቀብሎ ለማስተማርም የሳይንስና ከፍተኛ ትምህርት ሚኒስቴር ውሳኔ እየተጠበቀ መሆኑን የዩኒቨርሲቲዎቹ ፕሬዝዳንቶች አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። ቀደም ሲል ለቀረበው ዘገባ እናኮርን እናመሰግናለን። ዝግጅታችን ይቀጥላል። በኢትዮጵያ የኢኮኖሚ ልማትን ለማፋጠን፣ ኑሮን ለማቅለልና የሥራ ዕድሎችን ለመፍጠር ልዩ ልዩ የቴክኖሎጂ ችሎታቸውን ተጠቅመው የተለያዩ የፈጠራ ሥራዎችን ለሕዝብ ያደረሱ ወጣቶችን በተለያየ ጊዜ እንግዳ ያደረግን በመጋበዝ የፈጠራ ሥራቸውን እናስተዋውቃለን። የኢንፎርሜሽን ቴክኖሎጂ ያለውን ጠቀሜታ ወጣቶችን እንዲረዱ የሙያ ተሞክራቸውንና ልምዳቸውን እናካፍላለን። ለዛሬም ኢትዮጵያ ውስጥ አገልግሎት ሰጪዎችንና ተጠቃሚዎችን በቀላሉ ለማገናኘት የሚረዳ የሞባይል መተግበሪያ የፈጠረ ወጣት እንግዳ አርገን ጋብዘናል። እንግዳው ዓለም አብርሃ ይባላል። የቴክኖሎጂ ባለሙያ ሲሆን ለ15 ዓመታት ያክል አሜሪካ ውስጥ በተለያዩ የቴክኖሎጂ ካምፓኒዎች ውስጥ ሲሰራ ቆይቷል። ላለፈው 1 ዓመት ከ6 ወር ገደማ ደግሞ ጉዳይ ኦንላይን የተሰኘ ድርጅት ከፍቶ የራሱን የፈጠራ ስራዎች እየሰራ ይገኛል። ዓለም በኢትዮጵያ አዲስ ዓመት ለሕዝብ ያደረሰው ጉዳይ ኦን የተሰኘ የሞባይል መተግበሪያው ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል። ዓለም፣ እንግዲህ መጀመሪያ እስኪ ዲጂታል ማርኬቲንግ ምን ማለት ነው?
ማርኬቲንግ በራሱ ያው ግብይትን ማቀላጠፍ ማሳለጥ መቻል ነው። እና ዲጂታል ሲሆን ደግሞ ከተለመደው ትራዲሽናል ከሆነው ነገር ወጣ ብለን ዲጂታል በሆነ መልኩ ማቀላጠፍ መቻል ነው። ለምሳሌ ዲጂታል ማርኬቲንግ ውስጥ ያሉ እንደ ዲጂታል አድቨርታይዝመንት አለ። ፖቴንሻሊ ሊገዛሽ የሚችለውን ከስተመር የማግኘት ፕሮዳክቱን የሚጠቀምን ሰው እንዴት አድርገሽ ነው ደንበኛሽ የምታደርጊው የምትለው ራሱን የቻለ ፊልድ ነው ዲጂታል ማርኬቲንግ ማለት ነው።
በዛውም አያይዘ ጉዳይ ኦን ምን አይነት ቴክኖሎጂ ነው፣ ምን አይነት አገልግሎት ይሰጣል የሚለውን ገረን።
የካምፓኒያችን ዋና ሚሽን የሆነው ኢትዮጵያ ውስጥ ያለውን የዲጂታል ማርኬቲንግ የሚያስፋፋ ፕላትፎርም መፍጠር ነው። ለዛም አሁን በጉዳይ ኦን በሚለው የመጀመሪያው የሆነው የሞባይል አፕ ሰርቪሳችን ከዝቅተኛው የሥራ ደረጃ ጀምሮ አሁን የጉልበት ሰራተኞች፣ የቤት ሰራተኞች፣ ለልጆች አስጠኚ፣ መካኒክ፣ የቧንቧ ሰራተኛ የመሳሰሉትን አሁን የተለመደው ኢትዮጵያ ውስጥ ወይ መብራት እንጨት ላይ ግድግዳ ላይ ወረቀታቸውን እየለጠፉ ዲሽ ጥገና የሚሰሩ ልጆች በየኮንዶሚኒየሙ እየለጠፉ ነው የሚሰራው። ስልክ ቁጥራቸውን ትተው በዛ እየተደወለ ነው። አሁን ይህንን ዲጂታይዝ ማድረግ ነው የመጀመሪያው ሚሽናችን የሆነው። እንደዚህ አይነት ስራ የሚሰሩትን ሰዎች እንደ ሰርቪስ ፕሮቫይደር አድርገን አፕሊኬሽኑ ላይ እናስገባና ተጠቃሚዎች በቀላሉ በአቅራቢያቸው ያሉ የሚፈልጉትን አገልግሎት ሰጪ ማግኘት እንዲችሉ የሚያስችል የሞባይል መተግበሪያ ነው።
በተለያዩ በደላላም ወይም በሰው በሰው በመተዋወቅ አማካኝነት የሚገኝ የነበረውን የስራ አገልግሎት በቴክኖሎጂ እንዲታገዝ አድርገናል እያልከኝ ነው?
አዎ ትክክል። ፎከሳችን በዚህ የኢትዮጵያ ካላንደር አዲስ አበባ ነው የሚሆነው። ፎከሳችን የተለያየ ቦታ ሰዎች አፕሊኬሽኑን እየጫኑ ለመጠቀም እየሞከሩ ነው ያሉት እና ከዛ ግን በሶስት አመት ውስጥ 12 ከተሞች መርጠናል ብዙ ፖፑሌሽን ያላቸውን ኢትዮጵያ ውስጥ ወደዛ አገልግሎቱን እናስፋፋዋለን።
በምን መልኩ ነው አገልግሎት የሚሰጡ ሰዎችን የምታገኙትና እንዲመዘገቡ በመተግበሪያው ላይ የምታደርጉት?
አሁን ሁለት ፉልታይም ሌላ ሁለት ደግሞ እንደ ፓርት ታይም የሚሰሩ ማርኬቲንግ ኤጀንቶች አሉን አዲስ አበባ ውስጥ። አሁን በፌስቡክ ማስታወቂያዎች በዩቲዩብ ማስታወቂያዎች አይተው ራሳቸውን ነው የሚጠቀሙ ሰዎች አሉ። ነገር ግን ኢትዮጵያ ውስጥ ያለው የቴክኖሎጂ ሊትሬሲው በጣም ዝቅተኛ ስለሆነ አሁን እኛም ተደራሽ የምናረጋቸው የህብረተሰብ ክፍሎች ዝቅተኛ ኢኮኖሚ ደረጃ ላይ ስላሉ እንደውም አብዛኛው ስማርትፎን ራሱ የላቸውም። ስለዚህ የራሳቸው ኦንቦርድ ማረጊያ አፕሊኬሽን አላቸው ከዚህ ከሞባይል አፕ የተለየ። እነሱን ስለ አፕሊኬሽኑ መግለጫ ሰጥ ኦንቦርድ የሚያደርጉበት አሰራር አለን። ሰው ስማርትፎን ኖሮም አልኖሮም ኦንቦርድ የምናደርግበት ሲስተም አለን። አፕሊኬሽናችን ዋና ጥሩ ጥቅም አለው የምንለው የሚሰራው ነገር ምንድን ነው? የደንበኛ ጥቆማ ይሰጣል ለሰርቪስ ለአገልግሎት ሰጪዎቹ። ስለዚህ ተደውሎላቸው ብቻ ሳይሆን አገልግሎታቸውን ሊፈልግ የሚችልን ሰው ጥቆማ ይሰጣቸዋል። ስለዚህ እነሱም ደውለው መጠየቅ እና አገልግሎት ይፈልጋላቸው የሚሉበት የገበያ እድላቸውን የሚያሰፉበት መንገድ አለው።
በዚህ አይነት እስካሁን ምን ያክል አገልግሎት ሰጪዎች በእናንተ መተግበሪያ ውስጥ ተካተዋል? እስካሁን ያለው ምላሽስ ምን ይመስላል?
እስካሁን ያለው ምላሽ እንደውም ከጠበቅነው በላይ ነው። የመስከረም ጎላችን የነበረው አዲስ አበባ ውስጥ ቢያንስ 1000 አገልግሎት ሰጪዎችን ኦንቦርድ አድርገን የተወሰነ ሌቭል ኦፍ ኳሊቲ ስራ ሰርተን ወሩን ብንጨርስ የሚል እቅድ ነበር የነበረን። ግን 3 ሳምንት ሳይሞላ ነው 1000 የሚለውን ማርከር ያለፍነው። ተጠቃሚ ዙሪያ በጣም ከፍተኛ ዲማንድ አለ። አሁን ኢንጌጅመንቱን በደንብ ለማጠናከር ኳሊቲውንም የተወሰነ ደረጃ ሜንቴን ለማድረግ እየሰራን ያለነው።
ዳይኦን ይሄን መተግበሪያ ለመስራት ብሎ የተቋቋመ ድርጅት ነው ወይስ ከዚህ መተግበሪያ በፊትም ሌላም ፕሮጀክቶች አሉት?
ከዚህ አፕሊኬሽን በላይ ነው የጉዳይ ኦንላይን የካምፓኒው አላማ። ዋና ዋና ታርጌት ፎከሶቹ የካምፓኒዎቹ ምንድናቸው? አንደኛ ቋሚ ያልሆኑ ግን ድግግሞሽ ያላቸውን ስራ በመስራት ሰስቴነብል የሆነ ኑሮ ሊደጉም የሚችል ገቢ ማግኘት የሚያስችል በቴክኖሎጂ የታገዘ የስራ ቋሚ ያልሆነ ስራ ማግኘትን ነው የሚገልጸው። እና የኢትዮጵያን ህይወት በሚመጥን መልኩ አድርገን ማቅረብ እዛ ላይ ማገዝ ነው። ሁለተኛ አሁን ከተሞች ኢትዮጵያ ውስጥ ሄደሽ ብታይ ወይ ማንኛውም አፍሪካ ሀገር ውስጥ ይሄ የቢልቦርድ ማስታወቂያ መኪናው ማስታወቂያ ነው፣ ሁሉ ነገር ማስታወቂያ ነው። በጣም ኖይዝ አለ። ያም ያሳየው ትራዲሽናል ማርኬቲንግ በጣም ስታግኔት እንዳደረገና እነሄንን ኖይዝ ሊያስወግድ የሚችል የዲጂታል ማርኬቲንግ አውቶሜሽን ፕላትፎርም ክሬት ማድረግ ነው።
ሌሎች መተግበሪያዎች አሉ፣ ለምሳሌ እንደ አዲስ መርካቶ ምናምን የመሳሰሉ የሽያጭና ግብይት የሚካሄድባቸው መተግበሪያዎች ኦልሬዲ አገር ውስጥ ተጀምረዋል። እና ያንተ መተግበሪያ ከሌሎቹ እስካሁን ካሉት መተግበሪያዎች በምንድን ነው የሚለየው?
የተለያዩ አፕሊኬሽኖች አሉ አንቺ እንደጠቀስሻቸው። እኛ ምናልባት ለየት ሊያደርገን ከቻለ እና በትልቅ ነገር ይዘን እየሰራን ያለነው ምንድን ነው? ቴክኖሎጂን በማስፋፋት እንትን ላይ እኛ አድሬስ ማድረግ ትልቁ ዋና ቤዛችን ታርጌት አድርገን የምንነሳው በጣም ዝቅተኛ ኢኮኖሚ ደረጃ ላይ እና ኑሮ ደረጃ ላይ ያሉ ሰዎችን ነው። ምክንያቱም ብዙ ሰርቪሶች ላውንች ሲደረጉ በብዛት አድሬስ የሚያደርጉት ከሆነ ኑሮ ደረጃ በላይ ያለ ወይ የተሟላ ስማርትፎን ያለው ኢንተርኔት ኮኔክሽን ያለውን ሰው ጀምሮ ነው። እና መድረስ የምንፈልገው ከዝቅተኛ ደረጃ ጀምሮ ያሉ ነው። ኮንስትራክሽን ሰራተኞች ኢትዮጵያ እንዴት ስራ እንደሚያገኙ ብታይ የሚገርም ነው። ከተማ ጥግ ጥግ ላይ ነው የሚኖሩት። ፀሐይ ይሁን ብርድ ይሁን ወጥተው ቆመው ጠብቀው ነው የሆነ መኪና መጥቶ ስራ ከተገኘ ነው ስራ የሚያገኙት። ስራቸው በጣም አድካሚ ነው። ተስፋ የምናደርገው ምንድነው በእንደዚህ አይነት አፕሊኬሽን እነዚህ ሰዎች ምናልባት ሳይንገላቱ ሳይሰቃዩ በስልካቸው ተደውሎ ለስራ እንዲጠሩ ማድረግ ማስቻል ነው።
ከተጠቃሚዎች አንጻር እነዚህን አገልግሎት ፈላጊዎች ያለው ጥቅም ምንድነው?
ለተጠቃሚው እንግዲህ ስልካቸው ላይ አውጥተው አሁን ለምሳሌ ዛሬ ጠዋት ዲሲሽን እንዲጠግንልሽ የምትፈልጊ ሰው ከሆነ የምትፈልጊው በአቅራቢያሽ ያለ the closest ያለውን ሰው መርጠሽ እና ስራልኝ ቀጥታ ነው የምታገኘው። ቀጥታ ከሰውየው ጋር ነው የምትገናኘው እና ጊዜም ገንዘብም ነው ሴቭ የሚያደርገው ለተጠቃሚው።
ይሄንን አፕ ለመጠቀም ሰዎች በምን መልኩ ነው የሚያገኙት? ለአገልግሎቱስ የሚከፍሉት ክፍያ አለ?
አሁን ባለንበት ደረጃ ላይ አገልግሎት ተጠቃሚውም አገልግሎት ሰጪውም ምንም አይነት ክፍያ የሚከፍሉን የለም። እኛ ምንም የምንወስደው ነገር የለም። ነገር ግን ፕላትፎርማችን ላይ ስራቸውን ማያቸው ማስተዋወቅ ሲፈልጉ በጣም ርካሽ በሆነ ሪዝነብል በሆነ ሰብስክሪፕሽን አይነት ክፍያ ነው የሚቀጥለው ከይሄን ፕሪሚየም የሚለውን ፔሪድ ስንጨርስ ማለት ነው። እንግዲህ አፕሊኬሽኑን ከአፕል አፕ ስቶር ወይም ከጉግል ፕሌይ ስቶር ጉድ ዴይ ኦን ብለው ቢፈልጉ ያገኙታል።
አለም እንግዲህ በጣም ነው የምናመሰግነው አዲሱን ጉድ ዴይ ኦን የተባለውን መተግበሪያ ስላስተዋወቅክልን። በአድማጮች ስም በጣም አመሰግናለሁ።
እኔም በጉድ ዴይ ኦንላይን ስም በጣም አመሰግናለሁኝ። እግዚአብሔር ይስጥልን።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አምሽት ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።